የምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ ክብራን አድማጮቻችን፣ እግዚአብሔር አምላካችን ያለፉትን ቀናት ሁሉ ከቃሉ ማዲ የመገበን የሚያስተምረን የሚያሳየንም ድንቅ ነገር አለ። እኛ ልባችንን አዘጋጅተን ወደ እርሱ የጸጋ ቃል ማዳብረን እንቅረብ። እግዚአብሔር ይክበር ይመስገን። እስቲ በዚህ የምስጋና ዝማሬ ዝግጅታችን እንጀምር። እግዚአብሔር አምላካችን በዛሬው ቀን ብቻ ያደረገልን ስንት ነገር አለ። አዎ፣ እስቲ ዞር ብለን በዛሬው ቀን የረገጥንባትን የገባንበትንና ያወጣንበትን ስፍራ ሁሉ እናስብ። እግዚአብሔር አምላካችን ከውድቀት ተጠብቆናል። እግዚአብሔር አምላካችን ከማይታይ ፍላጻ ሁሉ ታድጎናል። እግዚአብሔር አምላካችን ከስንት አደጋ ሰውሮናል። ስሙ ለዘላለም ይክበር ይመስገን። ሰላሙ በስቶልናል፣ ፍቅሩ በስቶልናል። የዛሬዋን ቀን ጻይ በሰላም አይተን አየሩንም በሰላም ተንፍሰን ወደ ቤታችን እንድንሰበሰብ እግዚአብሔር ቸርነቱን አብዝቶልናል። እግዚአብሔር ለዘላለም ይክበር ይመስገን። አገኘው በዚህ ዝማሬ ስላገለገለን እግዚአብሔር ኑሮውንና አገልግሎቱን ይባርክ ይያልን። እስቲ አብረን እንጸልይ። እግዚአብሔር ሆይ ክብር ተመስገን። ኖ ባለፉት ቀናት ሁሉ ከቃልህ ማዲ የመገብከን ያስተማርከን ኖ እግዚአብሔር አምላካችን ሆይ ለዚህች ሳምንት መጨረሻ እንድንበቃ ደግሞ ፈቃድ ሆኗል። እግዚአብሔር ሆይ የቃልህ መጨረሻ የለውም፣ ዳር ድንበርም አይከልለውም። እግዚአብሔር ሆይ አንተ ዘወትር ትናገረናለህ፣ ታሳድገናለህ። ጌታችን ሆይ በዚህ በእውነት ደግሞ እግዚአብሔር ሆይ ማደግ እንድንችል እግዚአብሔር ሆይ ለትለትም ደግሞ ወደ አንተም ጌታዬ ሆይ አንድ እርምጃን መጠጋት እንድንችል እጃችንን ያዝ። እግዚአብሔር ሆይ እየሰማን እንዳንረሳ ከቃልህ ማዲ እየተመገብን ሕይወታችን የከሳች ሕይወታችን የመነመነች ካንተም የራቀች እንዳትሆን እባክህ በምሕረትህና በቸርነትህ እግዚአብሔር ሆይ ተመልከተን። በዚህች ምሽት ደግሞ ተናገረን። እነሆ እግዚአብሔር አምላካችን ሆይ የልቦናችንን ዓይኖች ሁሉ ክፈት። ያን ጊዜ ድንቅ ቃልህን እግዚአብሔር ሆይ ታምራቱንም ሁሉ ማየት እንችላለንና የሥራህን ታላቅነት መገንዘብ እንችላለንና ለልቦናችን እግዚአብሔር ሆይ አንተ ተናገረን። ጌታችን ሆይ ያሳተን ከቃልህ ማድ ደግሞ እግዚአብሔር ሆይ ፈቀቅ ሊያደርገን የሚፈልግ እነሆ ሐሳባችንን የሚበትን የሚዋጋን በተለያየ አይነት መንገድ እግዚአብሔር አምላካችን ሆይ ሞገዱን እየረበሸ የሚያስቸግረን ነገር ካለ በልጅ በጌታ በኢየሱስ ክርስቶስ ስም ጸጥ ያለ ይሁን። በዚህ ሰዓት እኔ አዛለሁ በልዑል እግዚአብሔር ስም ጸጥ ያለ ይሁን። ጌታ ሆይ አንተ ብቻ በዚህ ማከል እንድትገኝ አንተ ብቻ የክብሩን ወንበር አንተ በልባችን ተንሰራፍተ እንድትቀመጥና እንድትነግስ በዚህ ሰዓት አሳልፈን ጊዜውንም እኛንም አሳልፈን ላንተ እንሰጣለን። ክብር ተመስገን ስለ ዘላለም ዋይና ስለ ኃያሉ ስም ስትል አሜን። ማጮች ዛሬ አብረን የምንመለከተው የመጽሐፈ ምሳሌ ምዕራፍ 4 አጠቃላይ ትምህርት ይሆናል ማለት ነው። እስቲ መጽሐፍ ቅዱሶቻችሁን እንግዲህ እንደተለመደው ገለጥ ገለጥ አድርጉና መጽሐፈ ምሳሌ ምዕራፍ 4ን አውጡ። የዛሬው ትምህርታችን ትንሽ ይሰፋ ስለሚል ፈጠን ይያልን አብረን እንመለከታለን። ሰለሞን የጻፋቸውና በቅደም ተከተል ካስቀመጣቸው ምሳሌዎች ይሄኛው ምዕራፍ 4 የመጨረሻው ነው። ከዚህ ቀጥሎ የምናየው በሕዝቅያስ ሰዎች የተጻፉ የሰለሞን ምሳሌዎችን ነው። በተጨባጭ ሰለሞን በርካታ ምሳሌዎችን ጽፏል። እርሱ ከጻፋቸው ውስጥ አሁን በእጃችን የገቡት በጣም ጥቂቶቹ ናቸው። ይህ ምሳሌ በጥቂት ቁጥሮች የተገለጠ ትልቅ እውነት ነው። ስለዚህ መረዳትን በመስጠት ሕይወታችንን ይመራሉ። ቁጥር 1 እና 2 እንመልከት። ልጄ ሆይ በክፉ ሰዎች አትቅና ከእነርሱ ጋርም መሆንን አትውደድ፣ ልባቸው ግፍን ታስባለችና ከንፈራቸውም ሽንገላን ትናገራለችና ይላል። ይህ ቁጥር ቀደም ብለን በሌላው የምሳሌ መጽሐፍ ውስጥ ተመልክተናል። በጣም አስፈላጊ ስለሆነ እንደገና በድጋሚ ደግሞ በዚህ ክፍል ተጠቅሶ እናገኛለን። ለምሳሌ ስለ አንደበት፣ ስለ ትዕቢት፣ ስለ ስንፍና ብዙ ጊዜ ተነግሯል። እነዚህ ቃላቶች ያለማቋረጥ በጽናት በተደጋጋሚ ተጽፈዋል። ለምን እንደሆኑ ታውቃላችሁ? በቀጥታ ከሕይወት የተተረጎሙና በቀጥታም ከሕይወት ጋር የሚዛመዱ ስለሆኑ ነው። ይህን የመሰለ ሕይወት ያላቸውን ሰዎች በአውሮፓና በአሜሪካ ሀገር ብቻ ሳይሆን በእኛም ሀገር ይገኛሉ። እናንተ በምትኖሩባቸው አነስተኛ ከተሞችና መንደሮችም እንኳ ሳይቀር ይገኛሉ። ስለዚህ ከእያንዳንዱ ሰው ሕይወት ጋር የሚገናዘብ ወይም የሚገናኝ ምሳሌ በዚህ ክፍል ውስጥ ታገኛላችሁ። በመጽሐፍ ቅዱስ ውስጥ ከሚገኙ ልዩ ልዩ ሰዎች ሕይወት ጋር የሚገናኝ በርካታ ምሳሌ ማግኝቻለሁ። ለምሳሌ መዝሙር 73 የዚህ ምሳሌ ምዕራፍ የሚናገረውን አይነት ተመሳሳይ ሐሳብ ይናገራል። በተመሳሳይ ርዕስ ላይ ሲናገር እናያለን። አሳፍ ሲጽፍ የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና እንደ ሰው በድካም አልሆኑም፣ ከሰው ጋርም አልተገረፉም። አፋቸውን በሰማይ አኖሩ፣ አንደበታቸውም በምድር ውስጥ ተመላለሰ ይላል። መዝሙር 73 ከቁጥር 3 እስከ 9 ያለውን ተመልከቱ። አሳፍ በዚህ ሁኔታ ተቸግሮ ግራ ተጋብቶ ነበር። አሳፍ ብቻ ሳይሆን በዚህ ሰዓት ወንድሜ ሆይ አንተም በዚህ ሐሳብ ግራ እንደምትጋባ አስባለሁ። ምናልባት እግዚአብሔር ይህን ነገር ለምን እንዲያደረገ፣ እግዚአብሔርስ በስፍራው የለም አይመለከትምን ብለ ግራ የተጋባህበት ነገር ሊኖር ይችላል። ብዙ ጊዜ ጌታን የማያውቁትን ሰዎች ብቻም ሳይሆን በጌታ ቤት ውስጥም የኖርን ጥያቄ በሕይወታችን ውስጥ ይፈጠርብናል። እግዚአብሔር በስፍራው የለምን? ይህ ነገር ሲሆን እግዚአብሔርስ ለምን እንዲያደረገ ብለን ታላቅ ጥያቄን በልባችን ውስጥ እንፈጥራለን ወይም ደግሞ ይዘን እንዘዋወራለን። እንቆቅልሾቻችን ብዙ በሚሆኑበት ጊዜና መፍቻው መንገድ ወይም ደግሞ መፍትሄው ሲጠፋን እግዚአብሔር አይሰማኝምን ብለን ጥያቄ ማንሳት እንጀምራለን። ስለዚህ ሰለሞን ስለዚህ ነገር ይናገራል። ልጄ ሆይ በክፉ ሰዎች አትቅና አይላል። ለምን? የብድራት ቀን ይመጣልና። አሳፍ ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ ይላል። ለምን ያመጸኞችን ሰላም አይቶ እንደቀና አልተገነዘበም ነበር? አሳፍ ማለቴ ነው። አው እሱ በሚመለከትበት ጊዜ አመጸኞች ሰላም ነበራቸው። አመጸኞች ይረብሳሉ፣ ይጠጣሉ፣ ይበላሉ፣ ይደሰታሉ። እሱ ግን በአንድ ወቅት ጥያቄ በሕይወቱ ውስጥ ተፈጥሮበት ነበር። እግዚአብሔር ግን በእነርሱ ጉዳይ ውስጥ አለ። በዓለም ውስጥ ማለትም በአካባቢያችን በርካታ ፍትህ አልባ ነገሮች ሲፈጸሙ ታያላችሁ። ያመጹን ብዛት ስታዩ ደግሞ ተሳትፏችሁን በጣም ውስን ያደርገዋል። አሁን ያለንበት ትውልድ ነገሮችን ፈጥኖ የሚቀበልና የሚቃወም ትውልድ ነው አይደለም እንዴ? በዚህ ዓለም ውስጥ ያሉትን አብዛኛዎቹን ነገሮች በማቻቻል መቀበል ይፈልጋሉ። ስለዚህ ችግሮቹን በቀላሉ ለመፍታት የሚቻሉ አይደሉም። ለምን ብትሉ ችግሮቹ ያሉት የሰው ልብ ውስጥ ነው። ስለዚህ በቅድሚያ መለወጥ ያለበት ውጫዊው ነገር ሳይሆን የሰው ልብ ነው። አንድ ቀን እግዚአብሔር እነዚህን ነገሮች እንደሚያስተካክላቸው እናውቃለን። ስለዚህ ሊያደርግ በሚቻለው በርሱ ኃይል እንታመናለን፣ በእግዚአብሔር ላይ ማለቴ ነው። እኔና እናንተ በሕይወት ውስጥ ያለንን ቦታ መገንዘብ አለብን። በምድር ላይ የእግዚአብሔርን ሐሳብ ለመፈጸም በሚያስችለን ስፍራ እግዚአብሔር አስቀምጦናል። ያንን ስፍራ ከተገነዘብን በሕይወታችን እጅግ ደስተኞች እንድንሆን ያደርገናል። እግዚአብሔር ለዘላለም ይክበር ይመስገን። ግራ መጋባት የለብንም፣ በጥያቄ መሞላት የለብንም። ወዳጆቼ ይህንን በዚህ ምሽት አስረግጬ ልነግራችሁ ወዳለሁ፣ ትዕግሥታችሁ እስከ መጨረሻው ድረስ በእግዚአብሔር ላይ መታመን ይሁን። አዎ ይህንን ደግሜ እላለሁ፣ ታገሱ። በእግዚአብሔር ላይ እስከ መጨረሻው ጊዜ ድረስ ታመኑ፣ ተደገፉ። እርሱ ብቻ ለጥያቄዎቻችን ለእንቆቅልሾቻችን መልስ ነው። አሳፍ እግዚአብሔርን እንደ ጠየቀ የአመፀኞችን ስኬት ተመልክቻለሁ። እግዚአብሔርን ለምን ብላችሁ መጠየቅ ያስፈራል፣ አንዳንድ ጊዜ ማለቴ ነው። ለእኛ በጣም አስፈላጊው ነገር የአመፀኞችን የስኬት ምስጢር ማወቁ ላይ ሳይሆን ከዚያ ይልቅ የተሻለው ከእግዚአብሔር ጋር እንዴት እንደምንራመድ ማወቅ፣ በሕይወታችን ውስጥ ያለውን ሐሳቡን ሁሉ እንዲፈጽም በእርሱ መታመን ነው። በቃ መፍትሄው ይሄ ነው። እግዚአብሔር ይህንን መረዳት ለእያንዳንዳችን ይስጠን። ከእግዚአብሔር አመለካከት አንጻር ነገሮችን ማየት መማር አለብን። መጽሐፍ ቅዱስ ፍጻሜያቸው መጥፎ የሆነ የበርካታ ሰዎችን ምሳሌ ይዟል። ፍጻሜያቸው አስከፊ ከሆኑ ሰዎች የመጀመሪያው ቃየን ነው። ይህም ታሪክ በዘፍጥረት መጽሐፍ ውስጥ ይገኛል። ለምሳሌ እንደ ሎጥ ያለውን ሰው መውሰድም እንችላለን። ምንም እንኳ ይህ ሰው የዳነ ቢሆንም በሰዶም ለመኖርና ለመበልጸግ ፈልጎ የሰዶምን ከተሞች መረጠ። ነገር ግን በሰዶም ላይ ከደረሰው ጥፋት የተነሳ ወደዚያ መመለስ ቢመኝ እንኳን የማይችልበት ቀን መጣ። ሎጥ ሰዶምን ሲመርጥ ትልቅ ስህተት ነበር የሠራው። የእግዚአብሔርን ቃል በጥልቀት እየመረመራችሁ ስትሄዱ ለጊዜው የበለጸጉ በርካታ ሰዎችን ታገኛላችሁ። ኋላ ላይ ግን ፍርድ ከጊዜ ወደ ጊዜ እንዴት እንደመጣባቸው መመልከት ትችላላችሁ። ለትምህርታችን ወገኖቼ ይህ በጣም እጅግ አስፈላጊ ነው። እስቲ ቁጥር 3ና 4ን ደግሞ ፈጠን ብዬ ላንብብላችሁ። ቤት በጥበብ ይሰራል፣ በማስተዋልም ይጸናል። በእውቀት ከከበረውና ካማራው ሀብት ሁሉ ጓዳዎች ይሞላሉ ይላል። እነዚህ ቁጥሮች ምን ማድረግ እንዳለብን አበክሮ የሚያሳስቡ አስደናቂ ቁጥሮች ናቸው። አንድ ሰው መኖሪያ ቤቱን ሠራ አንበል። ይህ ሰው ሕንፃውን አቁሞ ክፍሎቹን ባዷቸውን ቢተዋቸው የሚያዩ ሰዎች ሁሉ ይህ ሰው አብዷል በማለት በጥያቄ ሊሞሉ ይችላሉ። ነገር ግን ቤቱን በልዩ ልዩ የቤት ዕቃዎች ይሞላዋል። ግድግዳውም ላይ የሚያማምሩ ጌጣጌጦችን ይሰቅላል። በአጠቃላይ ቤቱ ልዩ ውበት ይኖረዋል ማለት ነው። በዚህ ምድር ላይ እኛም መኖሪያ ቤታችንን ማነጽና መገንባት አለብን። ይህንን ስል አሁን ስለ ምድራዊ ፈራሽ ቤት እያወራው አይደለም፣ እንደሚገባችሁም ባለሙሉ ተስፋ ነኝ። ነገር ግን ስለ ጥበብና ስለ ዕውቀት ቤት መናገሬ ነው። የቤታችን ውብ ክፍሎች የሆኑትን ልባችንና አእምሯችንን በሁሉም አይነት አስደናቂ የቤት ዕቃዎች መሞላት አለባቸው። እነዚህ አስደናቂ የቤት ዕቃዎች የመጽሐፍ ቅዱስ ቃሎች፣ ልዩ ልዩ የሕይወት ልምምዶችና ውብ የሆኑ መንፈሳዊ ነገሮችን የሚመለከት ነው። ጳውሎስ ጢሞቴዎስን እየመከረው እንዲህ በማለት ነበር። የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነውን ራስህ ለእግዚአብሔር ልታቀርብ ትጋ አለው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15ን ተመልከቱ። እኔና እናንተም ወገኖቼ እንዲሁ ልባችንንና ሕይወታችንን በእግዚአብሔር ቃል ልንሞላና ልናስጌጥ ያስፈልገናል። ወዳጄ ሆይ በትንሿ ጎጆ ረክተን መቀመጥ ሳይሆን ትልቁን የክብርና የውበት ቤት መስራት ይገባናል። ሰማያዊውን ቤታችን ማለቴ ነው። አንድ ወቅት ከተለያዩ የማኅበረ ምእመናናችን ያገልግሎት ክፍሎች ጋር እንነጋገር ነበር። ስንነጋገር የነበረው የማኅበረ ምእመናኑ በእግዚአብሔር ቃል ዕውቀት ያለማደግና ያለመብሰል ጉዳይ ነበር። ወዳጆቼ እነዚህ ሰዎች ውስጧ ባዶ በሆነች ትንሽ ደሳሳ ጎጆ ውስጥ የሚኖሩ ሰዎች ምሳሌ ናቸው። ቃሉ ምን ይላል? ቤት በጥበብ ይሰራል፣ በማስተዋልም ይጸናል፣ በእውቀት ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላሉ ይላል። ቁጥር 5 እና 6ን ተመልከቱ። ጠቢብ ሰው ብርቱ ነው፣ አዋቂም ሰው ኃይሉን ያበዛል። በመልካም ሥርዓት ሰልፍ ታደርጋለ፣ ድልም ብዙ ምክር ባለበት ዘንድ ነው ይላል። ያለንበት ዘመን ብዙ ምክር መጠየቂያ እድል ያለበት ዘመን ነው። ምናልባት ወደ ሰዎች ሄደን ምክር ልንጠይቅ እንችላለን። ከሁሉ በላይ ግን የትም ስፍራ ሄደን የማናገኘውን ምክር ከእግዚአብሔር ቃል የከበረ ምክርን እናገኛለን። እውነቴን ነው የምላችሁ። ነገር ግን አንድ የማልስማማበት መንገድ አለ። አንዳንድ ሰዎች ከእግዚአብሔር ቃል ምክር ወይም ምሪት ሲፈልጉ መጽሐፍ ቅዱሳቸውን የከፈቱበት ቦታ ላይ ያለውን ቃል ያነባሉ። ይህ በጣም የተሳሳተ የቃሉ መረዳት ነው። ብዙ ሰዎች መጽሐፍ ቅዱሳቸውን ለማንበብ ሲፈልጉ ገለጥ ያደርጉና መጀመሪያ የማገኘው ቃል ለሕይወቴ የሚጠቅም ነው ብለው ያስባሉ። እንደ አፈ ታሪክ የሚነገርም ነገር አለ። አንድ ጊዜ አንድ ሴትዮ መጽሐፍ ቅዱሳቸውን ገለጥ አድርጎ መጀመሪያ ሲያነቡ ይሁዳ ራሱን ዘግዝቆ ገደለ ወይም ሞተ የሚለውን ያነባሉ። ከዚያም እንደገና ይዘጉትና ሌላ ቦታ ደግሞ ይከፍታሉ። አንተም እንዲሁ አድርግ የሚልን የጌታን ቃል ያነባሉ። በዚህም ሴትዮይቱ ግራ ይጋቡና ይደናገጣሉ። ታዲያ እኚህ ሴትዮ ራሳቸውን እንደ ይሁዳ ዘግዝቀው መግደል አለባቸውን? እንዲህ ያደረግን መጽሐፍ ቅዱሳችንን ባናነብ መልካም ነው። በዚህ መንገድ ተስፋችንንና ትክክለኛውን ነገር ማወቅ አንችልም። በአንጻሩ መጽሐፍ ቅዱስን በሙሉ አንብበን ሐሳቡን መጨበጥ አለብን። ስለዚህ ስለ ሙሴና ስለ ኢያሱ፣ ስለ ሳሙኤልና ስለ ዳዊት፣ ስለ ሚክያስና ስለ ዘካርያስ፣ ስለ ማቴዎስ፣ ስለ ጳውሎስና ስለ ዮሐንስ ማንበብ አለብን። እነዚህ ሁሉ የኛ አማካሪዎች ናቸው። ውሳኔ በሚያስፈልገን በማንኛውም ጊዜ እነዚህን አማካሪዎች መጠየቅ እንችላለን፣ ከመጽሐፍ ቅዱስ ውስጥ ማለቴ ነው። እስቲ ቁጥር 10 እንደሞ ላንብብላችሁ። በመከራ ቀን ብትላላ ጉልበትህ ጥቂት ነው ይላል። ይህ ምሳሌ አንድ ትልቅ ቁም ነገር ያስጨብጠናል። እግዚአብሔር መንፈሳዊ ሕይወታችንን ለመፈተንና ለማጠንከር መከራንና ፈተናን የሚጠቀምበት ጊዜ አለ። የእግዚአብሔርን ነገር መወሰን አንችልም። ብዙዎቻችን ሮሜ ምዕራፍ 8 ቁጥር 28ን የምንጠቅሰው በችግር ውስጥ ሆነን አይደለም። በችግር ውስጥ ሆነን ሰዎች ሲጠቅሱልን እንኳን ለመቀበል ያዳግተናል። ነገር ግን ጥቅሱ በጣም ደስ የሚለን ከመከራ ከወጣን በኋላ ነው። እግዚአብሔር እኛን ለማሳደግ የሚጠቀምበት መንገድ ይህ ነው። በመከራ ጊዜ መንፈሳዊ ጥንካሬያችን የዚያን ጊዜ ይገለጣል። ብዙ የእግዚአብሔር ሰዎች መንፈሳዊ ጥንካሬያቸው የሚለካው እዚያ ስብከቱ አዳራሽ ወይም ድገብ ውስጥ ገብተው በመስበኪያው ቦታ ወይም ፑልፒት አጠገብ ሲቆሙ ወይም መድረክ ላይ ሲወጡ አይደለም። ይህ ጊዜማ ሰላማዊ የብርታትና የኃይል ጊዜ ነው። ነገር ግን ወገኖቼ መከራ ወይም ፈተና ሲመጣ የዚያን ጊዜ ጉልበታችን፣ የእምነታችን ማለቴ ነው፣ የእምነታችን ጉልበት የዚያን ጊዜ ይታያል፣ ይለካል። ብዙ ሰዎች ጀርባቸውን ለጌታ ሰጥተው ጥለው ይሸሻሉ። ኤልያስ በቀርሜሊዮስ ተራራ አናት ላይ ጀግና ሰው ነበር። ነገር ግን ኤልዛቤል የግድያ ዛቻ ስዝትበት ራሱን ከሞት ለማዳን በምድረ በዳ ዳርቻ እስከምትገኘው እስከ ቤርሳቤ ድረስ ሸሸ፣ ሮጠ፣ አፈተለከ። ከእርሱ ጋር የነበረውን አገልጋዩን በዚያ ተወና በምድረ በዳ ውስጥ ጉዞውን ቀጠለ። እስከ ክትክታ ዛፍ ድረስ ሄደና እዚያ ሲደርስ ጌታ ሆይ ከአባቶቼ እኔ አልበልጥምና ነፍሴን ውሰድ ብሎ ማልቀስና መጸለይ ጀመረ። አንደኛ ነገሥት ምዕራፍ 19 ቁጥር 4ን ተመልከቱ። ዳዊትም ሳኦል ሲያሳድደው ሳለ ወዲያውኑ በቅጽበት የተረጋጋ ሰላም አልነበረውም። ሳኦል ዳዊትን እንደ ምድረ በዳ ሚዳቋ ያሳድደው ነበር። ዳዊትም በልቡ አንድ ቀን በሳኦል እጅ ወድቅና ይገለኛል ብሎ ብዙ ሰክቷል፣ ፈርቷል። በዚህም ምክንያት ተስፋ ቆርጧል። በኔና በሞት መካከል አንድ እርምጃ ቀርቷል እስከ ማለትም የደረሰበት ጊዜ ነበር። ዳዊትና ኤልያስ በዚህ በመከራቸው ጊዜ እግዚአብሔር ብርታትና ጉልበት እንደሆናቸው ተምረው አልፈዋል። እኔና እናንተስ ከነዚህ ሰዎች እግዚአብሔር የሚያስተምረን ነገር የለምን? እምነታችን ሲፈተን፣ የእምነታችን ቁርጭምጭሚቶች ደግሞ ሲብረከረኩ፣ በግራና በቀኝ ከፊትና ከኋላም ውጊያ ሲበዛብን፣ ጠላት መዶሻውን አንስቶ የእምነታችንን አናት ሲበጠርቀውና ሲመታው መፍረክረክና መበርገግ የለብንም። እግዚአብሔር ወንበሩን አልለቀቀም። እኔና እናንተ መንቀጥቀጥና መፍራት የሚገባን፣ ተስፋም መቁረጥ የሚገባን ወገኖቼ እግዚአብሔር የሥልጣኑን ወንበር ለሌሎች አሳልፎ የሰጠ እንደሆን ነው። ይህንን ብዙ ጊዜ ተናግሬያለሁ። እግዚአብሔር ግን ወገኖቼ ወንበሩን ለማንም አይሰጥም። ለዘላለም ስሙ ይክበር ይመስገን። አለፍ በሉና ከቁጥር 11 እስከ 12 ያለውን ተመልከቱ። ወዳጆቼ እያንዳንዱ አማኝ ሊመሰክርለት የሚገባ አንድ ሰው አለ። ከአማኙ አንደበት ወንጌልን ወይም የክርስቶስን አዳኝነት ሊሰማ የተገባው ሰው በዙሪያችን ወይም በጎረቤታችን ወይም በመስሪያ ቤታችን ሊኖር ይችላል። ያ ሰው ወዳጄ ሆይ መልእክትን የሚሰማውና የሚያገኘው ከአንተ አንደበት ነው። ቸል ባትል መልካም ነው። ክርስቶስ ደግሞ በዚያን ቀን የዚህን ሰው ነፍስ ካንተ ይሻልና። ማንኛውም አማኝ ወይም ክርስቲያን አንድ ቀን ስለሌላው ሰው የሚጠየቅበት ጊዜ ይመጣል። ለምን ብትሉኝ መናገር ወይም መመስከር የሚገባንን የክርስቶስን ታላቅነትና ፍቅሩን ለሌላው ባለመናገራችን። ቁጥር 16 ጻድቅ ሰባት ጊዜ ይወድቃልና ይነሳማል፣ ኃጥእ ግን በክፉ ላይ ይወድቃሉ ይላል። ጻድቅ ሰባት ጊዜ ይወድቃልና ይነሳማል ይላል። ሰባት የፍጹምነት ምልክት ነው። ይህ ምሳሌ ማንኛውም ሰው እንደሚወድቅ ይናገራል። ነገር ግን ጻድቅ ሰው ከውድቀቱ እንደሚነሳ እንደሚማርም ያበስራል። ሰባት ጊዜ ወድቆ በመነሳት ምሳሌ የሆነውን ሰው ታውቃላችሁን? ስምዖን ጴጥሮስ ነው። የሚቀጥለውን ሐሳብ ደግሞ ተመልከቱ። ኃጥእ ግን በክፉ ላይ ይወድቃሉ ይላል። ይህ ቁጥር የይሁዳ ምሳሌ ነው። ይህ ምሳሌ ከእነዚህ ሁለቱ የጌታ ደቀ መዛሙርት ጋር በጥሩ ሁኔታ ይስማማል። በመደጋገም የወደቀ ሰው ቢኖር ጴጥሮስ ነው። ጴጥሮስ የወደቀው አንድ ጊዜ አይደለም፣ ደግሞ ደጋግሞ ነበር። የሚደንቀው ግን ከወደቀበት ተነስቶ ከጌታው ጋር መራመድ መቻሉ ነበር። አንድ ሰው አንድ ጊዜ ወደ እኔ ቀረበና፣ አበበ ስንት ጊዜ አንድ አማኝ ወድቆ ወደ ጌታ መመለስ ይቻላል ብለህ ታስባለህ ሲል ጠየቀኝ። እኔም መልሼ ወዳጄ ሆይ እኔ ብዛቱን አላውቅም፣ ነገር ግን እኔ በሕይወቴ ጌታ ያስተማረኝ ነገር ቢኖር ከወደቅኩ በኋላ ደጋግሜ ወደ እርሱ ተመልሼ አሁንም ከእርሱ ጋር ኅብረት እንዳለኝ መረዳቴን ነው ስል ባጭሩ መለስኩለት። ወደ ሰማዩ አባታችን ወገኖቼ ቀርበን አባት ሆይ ወድቄ ቆሽሼ ያለውና ተቀበለኝ በማለት ወደ እርሱ ተመልሰን ልንነግረው ያስፈልጋል። ያን ጊዜ እግዚአብሔር በምሕረት እጆቹ ደግፎ ይቀበለናል። እርሱ ወደ ቀድሞ የአገልግሎት ሁኔታችን በምሕረቱ ይመልሰናል። ይህን የመሰለ ሰማያዊ አባት ስላለን አያስደንቃችሁምን? እግዚአብሔር የተመሰገነ ይሁን። ቁጥር 17 ጠላትህ ቢወድቅ ደስ አይበል፣ በመሰናከሉም ልብ ሐሴት አድርግ ይላል። የምትጠላው ሰው ጉዳት ሲደርስበት ብታይ ወይም ብትሰማ እንኳ ኦ እንኳን ደረሰበት የእጁን አገኘ ብለህ ታውቃለህን? ወዳጄ ሆይ እንዲህ ብያለሁ ብለህ ብትናገር ባትናገርም በጣም የታወቀ ነገር ነው። ምክንያቱም የሰው ተፈጥሮ ያንን ይላልና። ይህን ለማለት አፍህ ባይደፍር እንኳ ልብህ እንደሚያስብ ጥርጥር የለውም። እግዚአብሔር ግን እንዲህ ይላል፣ ጠላትህ ቢወድቅ ደስ አይበልህ ይላል። ከጠላታችን ጋር ያለውን ችግር ይህኛው መንገድ አይፈታውም። ለምን ብትሉኝ እንዲህ ይላል የሚቀጥለው ቁጥር፣ እግዚአብሔር ያንን አይቶ በዐይኑ ክፉ እንዳይሆን ቁጣውንም ከእርሱ እንዳይመልስ ይላልና። አንተ ጠላትህ ሲወድቅ አይተ ከተደሰትክ እግዚአብሔር ደግሞ ወደ እርሱ ተመልሶ በምሕረት ሊባርከው ይችላል። ከዚያን በኋላ አንተ በአፍረት ትሞላለህ። ጠላትህ ቢወድቅ ወዳጄ ፈጽሞ ሰርግና ምላሽ አይሁንብህ። ነገር ግን ልታዝንለት ያስፈልግሃል። ቁጥር 19ን ደግሞ ተመልከቱ። ስለ ኃጢአተኞች አትቆጣ በክፎችም አትቅና ይላል። ይህንን ጥቅስ ቀደም ሲል አንብበነው የለም እንዴ በማለት ታስቡ ይሆናል። አዎ፣ በዚህ ምዕራፍ ቁጥር 1 ላይ ካለው ጋር በጣም ይመሳሰላል። ታዲያ ለምን ተደገመ በማለት ትጠይቁ ይሆናል። ከዚህ ቀደም በመደጋገም ለመግለጽ እንደሞከርኩት የሚደጋገሙ ቃሎች አስፈላጊነታቸውን ወይም የበለጠ ትኩረት ሊሰጥባቸው እንደሚገባ ለማሳየት ነው። ጌታ ይህንን ነገር እንድንማር ይፈልጋል። ጌታ ኢየሱስ ከሰራቸው ታምራት ብዙዎቹም እንዲሁም የሰጣቸው በርካታ ምሳሌዎች የተደጋገሙ እንደሆኑ ልብ ብላችኋልን? ይህ ነገር ምን ያስተምረናል? የታምራቱን ወይም የምሳሌዎቹን አስፈላጊነት ያስገነዝበናል። ለምሳሌ ጌታ ኢየሱስ በታምራት የመገባቸውን 5000 ሰዎች በአራቱም ወንጌላት ውስጥ በመደጋገም ተጽፎልናል። እያንዳንዱ የወንጌል ጻፊ በታሪኩ ውስጥ ልዩ የሚያደርገው ነገርን አክሎ ጠቅሷል። ለምሳሌ ማቴዎስ ያልጠቀሰውን ማርቆስ ጠቅሶ እናነባለን ማለት ነው። ታምራቱ በውስጡ የያዘው መልእክት አስፈላጊያችን ስለሆነ 4 ጊዜ ተጽፎልናል። በዚህ የምሳሌ መጽሐፍ ውስጥ ያለውም ቁጥር አስፈላጊነቱ እንደዚሁ ከፍተኛ ስለሆነ መደጋገሙ ለዚሁ ነው። ቁጥር 23 እነዚህ ደግሞ የጠቢባን ቃሎች ናቸው፣ በፍርድ ታደላ ዘንድ መልካም አይደለም ይላል። መጽሐፈ ምሳሌ ማዕከል የሚያደርገው የሕይወት ክፍል ወጣቱን ቢሆንም ሕፃኑንም ጎልማሳውንም ይመለከታል። ረዘም ባለው የምሳሌ መጽሐፍ ሲያስተምረው የነበረውን ሰው ከማስመረቁ በፊት በጣም አበክሮ ለማስገንዘብ የሚፈልገው ነገር አለ። ይኸውም በፍርድ ታደላ ዘንድ መልካም አይደለም ይላል ለተማሪው። ተማሪው ማን ነው ማለት ነው? እኔና እናንተ ነን። በዘመናችንና በዓለማችን ያለው አንዱ ትልቅ ችግር በልዩ ልዩ ምክንያት በፍርድ ማድላት ወይም ማጥመም ነው። ይህ ምሳሌ ለዕለት ተዕለት ሕይወታችን ትልቅ መመሪያ የሚሰጠን አስፈላጊ ምሳሌ ነው። በሕዝባዊ አገልግሎት ሰጪ ተቋሞች ውስጥ ያሉ ይህንን ማወቅ አለባቸው። ቀጣሪዎች ወይም አሰሪዎች በፍርድ ማድላት ወይም ማጣመም የለባቸውም። ማንኛውም ሰው በምንም አይነት የሥልጣን እርከን ላይ ያለ ይህንን መገንዘብ ይኖርበታል። ፍርድን በተመለከተ አድሎ ወይንም ማጥመም ተገቢ አይደለም። ፍትህ ወይም ፍርድ ለሁሉም ሰው ያለ ልዩነት እኩል መሆን አለበት። ኃጢውን ጻድቅ ነህ የሚለውን ወገኖች ይረግሙታል፣ አሕዛብም ይጠሉታል ይላል። ቁጥር 4 ደግሞ ዛሬ በዘመናችን የምንሰማው አስገራሚ ነገር ይህ አይደለምን? ሰዎች ኃጢአተኛውን ወይም አመፀኛውን ሲያሞጋግሱ መስማትና ማየት አንዳንድ ሰዎች አመፀኞችን አደንቃለሁ ሲሉ በጣም ይገርመኛል። ሰው እንዴት በአመፅ ሥራ ይደነቃል? ይህ ማለት እኮ አንተ ጻድቅ ነህ የሠራውም ሥራ የጽድቅ ሥራ ነው እንደማለት ነው። እረ እናስብ ወዳጆቼ፣ ጨለማውን ብርሃን ብርሃኑን ደግሞ ጨለማ ማለት እኮ በጣም አስከፊና አጸያፊ ነገርም ነው። ቁጥር 33 እና 34ን አንብቤ የዛሬው ጥቅሳችን የመጨረሻ ይሆናል ማለት ነው። ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርህም ሰይፍ እንደ ታጠቀ ሰው ይመጣብሃል ይላል። ወጣቱ ሲማረው የነበረውን የጥበብ ትምህርት ጨርሶ በዚህ ማሳሰቢያ ይመረቃል። ብዙ ነገሮችን ተምሯል፣ ብዙ ዕውቀትና ጥበብንም ጨምሯል። ይሁን እንጂ በስንፍና የታሰረ ከሆነ በሕይወቱ ሊደርስበት ካለው እድገትና የወደፊት ግስጋሴ ይገታል ማለት ነው። እግዚአብሔር እያንዳንዳችንን በዚህ በእውነተኛ ቃሉ ምሬት ውስጥ ለሕይወታችን ዘመን ሁሉ ይምራን ይጠብቀንም። አድማጮቻችን እስካሁን ስታዳምጡት በነበረው የመጽሐፍ ቅዱስ ትምህርታችን እንደ ተባረካችሁ እናምናለን። አስተያየት ወይም ጥያቄ ቢኖራችሁ አድራሻችን የመጽሐፍ ቅዱስ ትምህርት በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ብትልኩልን በደስታ እንቀበላለን። በእኛ በኩል እኔና ቴክኒሻን አለማየሁ ደናደሩ በማለት እንሰናበታችኋለን።